The Voice of America. ጠቅላይ ሚኒስትር አብይ አህመድ በያዙት ህዝብን በቀጥታ የማግኘትና የማነጋገር ዘመቻ ገፍተዋል። ሰሞኑን ወደ ደቡብ ጎራ ብለው ሐዋሳ ላይ ሲናገሩ ከእንግዲህ በኢትዮጵያ አንድም እስኪገፉ አንድም እስኪያልፉ ስልጣን ላይ መሟዘዝ አብቅቶለታል የሚል መልእክት ያስተላለፈ ብዙውን አድማጭ ንግግራቸውን እንኳን ሳይጨርሱ ያስጨበጨበላቸውን ንግግር አድርገዋል። ለመሆኑ ኢትዮጵያ ምን እየሆነች ይሆን?
ዶክተር ነጋሶ ኢትዮጵያ ምን እየሆነች ይመስልዎታል?
እንዴ ኢትዮጵያ ደምስለኝ ወደ ዲሞክራሲያዊ ሁኔታ እየመጣች ይመስለኛል። ቅድም አንተ ከደወልክልኝ በኋላ ዜና ሰማ ነበር። ጠቅላይ ሚኒስትሩ ሲናገሩ ለሚዲያ ውጭ ያሉ የተቃዋሚ የዲያስፖራ የኢትዮጵያ ዲያስፖራ ሚዲያዎች እዛ ውጭ ሆነው ከሚሰሩ እዚህ አዲስ አበባ ቢሮአቸውን ቢያደርጉ ይሻላል የሚል አንድ እንትን ነው። ይሄ ሁለተኛ ደግሞ ሌሎችም የተለያዩ ድርጅቶችን እናዋያለን አብረን ለመስራት ዝግጁ ነን የሚል እንትን አለ። አሁን በየመድረኩ ደግሞ የሚገለጸው ክፍት የመሆን ሁኔታ እየመጣ ስለሆነ ኢትዮጵያ ወደ ዲሞክራሲያዊነት እየመጣች ያለች ይመስለኛል።
ዶክተር ነጋሶ አመሰግናለሁኝ ለጊዜው። በቅርቡ ኢትዮጵያ ውስጥ ብዙ ለውጦች እየታዩ ነው። በቅርብ ሳምንታት ውስጥ ጠቅላይ ሚኒስትሩን በተለያዩ አጋጣሚዎች መልእክቶቻቸውን ለማስተላለፍ የሕዝቡንም ድምጽ ለመስማት ጥረት እያደረጉ ነው። በተለይ አዋሳ ከተማ ተገኝተው ባደረጉት ንግግር የኢትዮጵያ መሪዎች ከእንግዲህ በኋላ ከሁለት የምርጫ ዘመን በላይ እንዳያገለግሉ በሕገ መንግሥት ደረጃ ገደብ እንዲጣል እንደሚያስደርጉ ወይም ለዛ እንደሚሰሩ ቃል ገብተዋል። እርሶ ዶክተር ነጋሶ የኢትዮጵያ ፕሬዚደንት ነበሩ፣ የገዢው ፓርቲ አመራር አባል ነበሩ፣ ከመሪዎቹ አንዱ ነበሩ። ከዚያ በተረፈ የተቃዋሚ ፓርቲ መሪ ነበሩ፣ የአንድነት ፕሬዚደንት ነበሩ። ከዚያ በላይ ደግሞ የሕገ መንግሥት አርቃቂ ኮሚሽኑ ሊቀመንበርም ነበሩ። እርሶ ጉባኤውንም ይመሩ የነበሩት እርሶው ኖት። ዶክተር ነጋሶ በኢትዮጵያ ሕገ መንግሥት ውስጥ ብዙዎችን ሲያስገርም የቆየና አነጋጋሪ የሆነ የፕሬዚደንቱ የስልጣን ዘመን በአብዛኛው የላንቲካ ነው የሚባለው ቢሮ ማለት ነው፣ የስልጣን ዘመን በሁለት የሥራ ዘመናት ሲገደብ እንደው የስልጣን ዘመንም ባልለው ደስ ይለኛል። የፕሬዚደንቱን ቢሮ የጠቅላይ ሚኒስትሩ አስፈጻሚ አካል ዋና ሥራ አስፈጻሚው ግን ስልጣን የአገልግሎት ዘመን አልተደነገገለትም ነበር በሕገ መንግሥቱ ውስጥ። አሁንም ትልቁ ጥያቄ ጠቅላይ ሚኒስትሩ ያነሱትና ይሆናል ወይ የሚል ጥያቄ ያስነሳው ይሄው ነውና፣ ለምን ነበር ለመሆኑ እርስዎ በዚያ በሊቀመንበርነት በመሩት ሂደት ውስጥ የዋና ሥራ አስፈጻሚው የስልጣን ዘመን ሳይቆርጥ የቀረው?
እኔ እስከማስታውሰው ድረስ የጠቅላይ ሚኒስትሩ ጉዳይ የሥራ አስፈጻሚ ጉዳይ ነው። ሥራ አስፈጻሚ ደግሞ በህዝብ በሚመረጥ ፓርቲ ነው። ጠቅላይ ሚኒስትሩ ጥቆማ ወደ ፓርላማ መጥቶ ፓርላማው ጠቅላይ ሚኒስትሩን የሚመርጠው እና ከዚህ ነው የሚጀምረው ይመስለኛል። በደንብ የማስታውሰው ከሆነ በአንድ የስልጣን ዘመንም ይሁን በሁለትም ይሁን ከዛም ባለፈ ቢሆንም ፓርቲው ነው በፓርላማ አብላጫ ድምፅ ያገኘ በአንቀጽ 56 መሰረት በህዝቡ ተመርጦ በፓርላማ ውስጥ አብላጫ ወንበር ከያዘ ያ ፓርቲ መጀመሪያ መንግስትን ይመሰርታል ነው። ያ ፓርቲ አብላጫ ወንበር ያገኘው የዛ መሪ ደግሞ የተቋቋመው መንግስት መሪ ደግሞ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ እንግዲህ በፓርቲው ነው የምወሰነው። ፓርቲው ከወሰደ ሌላ ሊሆን አይችልም ከሚል ነው። ፓርቲዎች ይወዳደራሉ። ያ አሸናፊ ፓርቲ የሚፈልገውን አይነት ሰው የሚፈልገውን ብቃቱ ምን አይነት ነው፣ ችሎታው ምን አይነት ነው፣ ታማኝነቱ እንዴት ነው፣ ይህንን ሁሉ አይቶ ገምግሞ ይሻላል የሚለውን ጠቅላይ ሚኒስትር የሚሆነውን ሰው ወይም ደግሞ መጀመሪያ ሊቀመንበሩን በሆነው ሰው ይመጣል። ያ ሊቀመንበር ደግሞ ወደ ፓርላማ መጥቶ ጠቅላይ ሚኒስትር ይሆናል። ከዚህ አመለካከት ነው
እንግዲህ። እሺ፣
የፓርቲው የራሱ ውሳኔ ነው እንጂ የሌላ ሰው አይደለም። ፓርቲው ደግሞ ተቀባይነት ካገኘ ከተመረጠ ማለት ነው፣ ህዝቡም ተቀብሎታል ማለት ነው። ፕሮግራሙን፣ አሰራሩን ሁሉ ህዝቡ ያ የመረጠው ህዝብ ተቀብሎታል ማለት ነው። ከዛ በፊት ግን ያ ፓርቲ ማን ነው የኔ መሪ የሚሆነው ሊሆን የሚችለው? እንደገና ደግሞ አሸንፈን ፓርላማ ከገባን በኋላ አብላጫ ድምፅ ካገኘን የእኛ ሰው ነው ጠቅላይ ሚኒስትር የሚሆነው የሚለውን ይወስናል። ከዚህ አንጻር በአንድ የስልጣን ዘመን ይሁን ሁለትም ይሁን ሶስትም ይሁን ከዛ የበለጠ ፓርቲው ነው የሚወስነው፣ ሌላ ሰው ሊወስንለት አይችልም።
እንግዲህ በፓርላማዊ ስርዓተ መንግስት ውስጥ የተለመደ አሰራር ነው የሚሉኝ? በቀጥታ ፕሬዚደንታዊ ስርዓት ካልሆነ በስተቀር የስልጣን ዘመን ሊወሰን የሚችለው በፓርቲው ውስጥ ነው እንጂ በመንግስት ደረጃ አይደለም ነው እያሉኝ ያሉት?
ይሄ ነው የኛ አረዳድ የነበረው ያን ጊዜ።
ለመሆኑ ይቻላል ወይስ ይደረግስ ቢባል እንዲህ አይነት ዘመን መቁረጥ ይቻላል ወይ በህገ መንግስት ደረጃ? አሁን እርሱ እንደሚሉኝ የፓርላማ ስርዓት እስከሆነ ድረስ ያንን ስርዓት እስካለወጡ ድረስ ይቻላል ወይ መደንገግ? ከአሁንስ በኋላ ጠቅላይ ሚኒስትሩ ያሉትን ተግባራዊ ማድረግ ይቻላል ወይ?
እንግዲህ ህገ መንግስቱ እንግዲህ መሻሻል አለበት። ህገ መንግስቱ ደግሞ የሚሻሻለው አንድ ግለሰብ ወይም አንድ ፓርቲ ስለፈለገ ሳይሆን በአጠቃላይ አገሪቱ ትፈልጋለች ወይም ደግሞ የአሁኑ ትውልድ ብቻ ሳይሆን ለወደፊትም እያሰብ እንደገና ደግሞ በህገ መንግስት በግለሰቦችም ላይ በፓርቲዎችም ላይ መወሰን ይቻላል ወይ የሚለው እንግዲህ የማሻሻሉ ጉዳይ በህገ መንግስቱን ማሻሻሉ ጉዳይ በምነሳበት ጊዜ ውይይት ከተደረገ በኋላ ውሳኔ በምደረግበት ጊዜ ይታያል እንጂ እኔ በደንብ መታየት ያለበት ጉዳይ ይመስለኛል በእኔ በኩል።
ስለዚህ ጠቅላይ ሚኒስትሩ የሰጡት የሐዋሳ ቃላቸው ፈጥኖ ተግባራዊ ሊደረግ የሚችል በቅርብ ጊዜ ሊጠበቅ የሚችል ነገር ነው ብለው ያስባሉ? አሁን እርስዎ ካነሱትም ሀሳብ ጋር ሲያስተያዩት ዶክተር ነጋሶ፣
ከሶስት አመት በፊት ዋሽንግተን በነበርኩ ጊዜ የጻፍኩት የህገ መንግስቱ ጉዳይ አለ። በዛ ብዙ የህገ መንግስት ጥያቄዎች አሉ። ህዝቡ እና ግለሰቦችም ይሁኑ ቡድኖችም ይሁኑ ህገ መንግስቱ መሻሻል አለበት ተብለው የሚጠቀሱ አንቀጾች አሉ፣ ብዙ ናቸው። እና ስለዚህ አንድ ጉዳይ ብቻ አይደለም። ስለዚህ ይሄ የሚደረግ ከሆነ ለዚህ ለአሁኑ ለዚህ ጉዳይ ብቻ ህገ መንግስቱ ይሻሻል ወይ ሌሎችም ህገ መንግስቱ እንዲሻሻል የሚጠይቁ ጉዳዮችም አሉ ወይ ተብሎ አንድ ጊዜ እንትን ይደረጋል ወይ ነጥሎ አንዱን ጉዳይ ብቻ ማሻሻል ነው ወይ ስም ብለን ማሰብ ያስፈልጋል ይመስለኛል። ይሄ ጉዳይ ግብዳ ሆነብኝ። በፓርቲ በኩል ህዝብን ከማገልገል ወደ ግለኝነት የስልጣን ጥማትና የስልጣን ወዳድነት እንዳይመጣ ለማድረግ ሙስናን ለመከላከል አዲስ ደምና ወጣት ትውልድ በየጊዜው ፓርቲውን የማሳደስ ጉዳይ በግምገማም በተለያዩ መንገዶች ተደርጎ በየሁለት ስልጣን ዘመን አንድ ሰው ከዛ በላይ ባይቆይ እና በሁለት ስልጣን ዘመን ቢወሰን ምንም ችግር ያለው አይመስለኝ። ይሄ የፓርቲው ጉዳይ ነው። አጠቃላይ ግን ይሄ ጉዳይ በህገ መንግስት ውስጥ ይግባ ሲባል ከብዙ አቅጣጫዎች መታየት ያለበት ይመስለኛል።
አሁን እንግዲህ
እሱም ብቻ ሳይሆን ሌሎችም ጉዳዮች አሉ። አሁን ለምሳሌ የፓርላማ ውክልና ስርዓት፣ የምርጫ ስርዓታችን አለ፣ የመሬት ጉዳይ አለ፣ የአንቀጽ 39 ጉዳይ አለ፣ የቋንቋ ጉዳይ አለ፣ የህገ መንግስት ፍርድ ቤት ጉዳይ አለ። ብዙ ነገሮች ናቸው ማሻሻልን ምናልባት የሚጠይቁ አንቀጾች
እና ይሄ ይሆናል ወይ ዶክተር ነጋሶ እርስዎ ከልምዶም ሲነሱ
ፍላጎት ካለ ዝግጁነትና ፍላጎት ካለ ይቻላል። የማይቻል ነገር እኮ የለም በዓለም ላይ።
ኢህአደግን ያውቁታል መቼም እርሶ፣ ማንም ከሚያውቀው ወይም በቅርበት ያሉ ሰዎች ከሚያውቁት ባልተናነሰ ሁኔታ ያውቁታል እርሶ ኢህአደግን። ለዚያ አይነት ለውጥ ይሄ ገዢ ፓርቲ ዝግጁ ይመስሎታል ወይ? በአሁኑ ጊዜ
እንግዲህ አየ በ93 ዓ.ም የሚከተለው አቅጣጫ ይሄ ነው ብሎ የወሰኑት እኔ ከወጣው ጊዜ ነው ማለት ነው። በ25 ዓመት ጊዜ ውስጥ ኢትዮጵያ ማዕከለኛ ገቢ ያላት አገር ትሆናለች እና እስከዛ ድረስ የዲሞክራሲ ሁኔታም ይመቻቻል። ወደ ምርጫም ቀርበን ከተሸነፍን ወደ ተፎካካሪ ወይም ተቃዋሚ ሄዳለን ተብሎ ተወስኖ ነበር። እንግዲህ 5 ዓመት ሊሞላ እንግዲህ ስንት ዓመት ነው የቀረው ከ93 በኋላ እና ስለዚህ ቀስ እያለ ኢህአዴግ ወደዛ እየመጣ ይመስለኛል። ይሄ ጉዳይ የህገ መንግስት ማሻሻል ጉዳይ አስፈላጊነቱ የአዲሱ ጠቅላይ ሚኒስትር ጉዳይ ብቻ አይመስለኝም። እኔ እንደመስለኝ እሳቸውም ያሉት በፓርቲ ወስነናል ነው የተባለው እና ዝግጁነቱ ትንሽ በር መክፈት የዲሞክራሲ ምህዳርን የመፍጠር ፍላጎት ከስ እያለ እየደረገበት ይመስለኛል። ወደ 5 ዓመት እየተጠጋ ሲሄድ፣ በሌላ በኩል ደግሞ ያለፉትን 3 ዓመት አይተናል። ብዙ ችግሮች ነበሩ። እንደዚህ አንድ አይነት ለውጥ ካላደረግ አያዋጣንም የሚል ድምዳሜ ላይ የተደረሰ ይመስለኛል።
ኢህአዴግ ከሌለ ኢትዮጵያ ያበቃላታል የሚል አስተሳሰብ በኢህአዴግ በራሱ ውስጥ ነበረ። ብዙ ደጋፊዎቹ የሚናገሩት የሚያንጸባርቁት አስተያየት ነበረ። ይሄ አስተሳሰብ ካሁን በኋላ እድሜ ያለው ይመስሎታል?
ኢህአዴግ ከሌለ ሲባል ኢህአዴግ መቼም አይጠፋም፣ ዝም ብሎ አይጠፋም። እነሱ ራሳቸው ኢህአዴግ አባል ፓርቲዎች ከተጣሉና ችግር በእነሱ መካከል ከተፈጠረ የፖለቲካ ቀውስ ይመጣል። ያን ጊዜ ሁሉም ወደ የጎራው ነው የሚሄደው ማለት ነው። አንዱ ሌላኛውን ለማሸነፍ ብሎ የተለያዩ ዘዴዎችን ተጠቅሞ የበላይነትን ለመያዝ ይሞክልና ያን ጊዜ ይጣላሉ። እነሱ ሲጣሉ ኢትዮጵያ ልትበጣጠስ ትችላለች እንደሚመስለኝ። ያ ደግሞ የሚሆን አይመስለኝም። ኢህአዴግ ፓርቲዎቹ እርስ በርሳቸው የሚጣሉ አይመስለኝም። ለምን እንደዛ ኔጋቲቭሊ እንደምታሰብ አያገባኝም።
ይሄ አስተሳሰብ ይነሳ የነበረው ወይም የሚመነጨው በመሰረቱ የአንድ ፓርቲ ስርዓትን ከመደንገግ ፍላጎትም ይመስለኛል። ምናልባትም ኢህአዴግ ቤተ መንግስት ውስጥ ከሌለ ነጻ ምርጫ ይደረግ ይባላል ብዙ ጊዜ እና ቢሸነፍ ኢህአዴግ ኢትዮጵያ ወደማይፈለግ አቅጣጫ ትሄዳለች። ኢህአዴግ ይሰበራል፣ ይበታተናል ከሚል ግንዛቤ ብቻ ሳይሆን ገዢው ኢህአዴግ ነው መሆን ያለበት ከሚል አስተሳሰብም ነበር የሚመነጨው እንደዚ አይነቱ አስተያየት።
ቅድም እንዳልኩኝ በ93 ዓ.ም የተወሰነ ጉዳይ አለ። ኢትዮጵያ መካከለኛ ገቢ የምትሆነው በ25 ዓመት ጊዜ ውስጥ ነው። እስከዛ ድረስ እንሰራለን። አገሪቱን መምራት ያለበት ያንን ፕሮግራም ለማስፈጸም የሚችል ሌላ ፓርቲ የለም፣ ኢህአዴግ ብቻ ነው። ለዚህ አላማ ብቻ ኢህአዴግ ስልጣን ላይ መቆየት አለበት የሚል አመለካከት በኢህአዴግ ውስጥ አለ።
ይሄ እኮ ሁለተኛው የትራንስፎርሜሽን እቅድ የወጣ ጊዜ ሁሉ እኮ የሚናገሩት ነገር ነበረ። የአሁኑ ጠቅላይ ሚኒስትር በቅርቡ ስልጣን የለቀቁት አቶ ኃይለማርያም ራሳቸውም ደጋግሞ ሲያረጋግጡ የነበረው ሀሳብ ነበረ።
5 ዓመት አልሞላም።
አሁን እኮ ጥቂት ዓመታት አሁን ልክ ነው፣ ግን ጥቂት ዓመታት ናቸው እኮ የሚቀሩት እኮ በመጪዎቹ 6-7 ዓመታት ውስጥ ማለት ነው እኮ
እኮ እስከዛ ድረስ እንግዲህ ቅድም ያልኩት እኮ ይህንን ነው። ያንን ወደዛ እየመጣን ነው የሚለውን እያሳዩ እስከዛ ይቆያሉ። ከዛ በኋላ ስልጣን በሰላም እንለቃለን፣ ካሸነፍ በቀጣይ እናስተዳድራለን፣ ካላሸነፍ ደግሞ ተቃዋሚ ሆነን እንቀሳቀሳለን የሚል እንትን ነው እና ወደዛ እየመጡ ይመስለኛለን።
እንግዲህ ዶክተር ነጋሶ እርስዎ ተስፋ ብርሃን ነው ወደፊት የሚታየዎት ማለት ነው ከማብራሪያው እንደምንረዳው?
እንደዛ ነው። እና አንድ ነገር ለማንሳት የምፈልገው አንድ ምናልባት ከዚህ ውጪ ጠቅላይ ሚኒስትሩ እንደምናገሩበት ጊዜ የተረዳሁት አዋሳ ላይ ስለዚህ ስለ ብሔርተኝነት ሲናገሩ የብሔር ጉዳይ ሰማይ ጠቅሷል እና ይሄ መርገብ አለበት የሚል አስተያየት ነው የሰጡት። እዚህ ላይ እኔ የምፈራው ይልቅ ኢትዮጵያ ናሽናሊዝም እና ኤትኒክ ቤዝድ ናሽናሊዝም አለ። እነዚህ ሁለት ጽንፍ የሚሄዱ ከሆነ ኢትዮጵያን ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው፣ የኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገምተው።
የጎሳ ብሔረተኛነት መካረር መጋጋል በአንድ በኩል፣ በሌላ በኩል ደግሞ ኢትዮጵያዊ ብሔረተኝነት ወይም የሀገራዊነት ስሜት መካረር አንደኛው ሌላኛውን የመጨፍለቅ ስጋት ሊፈጥር ይችላል፣ ወይም አንዱ ሌላውን የመስበር ስጋት ሊያመጣ ይችላል ነው ግምጋሜው?
አዎ እንደዛ ነው። የኢትዮጵያዊነት ስሜት ጥሩ ነው። አት ሴም ታይም የማንነት ጉዳይን መከላከልም አለ። መብት እንዳይጣጭ ፍትህ እንዲኖር ለራሴ ብሄድ መስራት አስፈላጊ ነው፣ ማንነቴን መጠበቅ። ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም። ለኢትዮጵያዊነት ብዬ ደግሞ ይህንን ብሄር ብሄረሰቦችን መብት ደግሞ እንትን የማድረግ እንትን መኖር የለበትም። ይሄ
ዶክተር ነጋሶ እንግዲህ ይሄ ሰፊ ጉዳይ ነው። ደግሞ አሁን መጨረሻ ላይ ያነሱት ለእንደዚህ አይነቱ አስተሳሰብ መንሰራፋት ተጠያቂው ማን ነው? ወደፊትስ ደግሞ ምን መደረግ አለበት? የግለሰቦች ኃላፊነት ምንድን ነው? የፓርቲዎች ኃላፊነት ምንድን ነው? የመንግስት ኃላፊነት በዚህ በኩል ምንድን ነው? የተቋማት ኃላፊነት ምንድን ነው? የሚሉ ሰፊ ጥያቄዎችን የሚያነሱ ናቸው። ደግሜ በሌላ መድረክ ደግሞ ጋብዞታለሁኝ እነዚህን ጥያቄዎች ለመመለስ ዶክተር ነጋሶ። ለዛሬ ግን ለሰጡኝ ጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ ክቡር ፕሬዚደንት።
እሺ አመሰግናለሁ።